The TK Show. ጤና ይስጥልኝ፣ እንደምን ዋላችሁ። ይህ በTK Accounting and Tax Services በየሳምንቱ ቅዳሜ በ1100 AM ሞገድ የአየር ስርጭት ወይም www.tktaxes.com የሚተላለፍ ሳምንታዊው የTK Show ነው። የTK Show ሁልጊዜ ቅዳሜ ከ1 እስከ 2 PM ከሰዓት በኋላ የሚቀርብ ሲሆን አላማው በየጊዜው የሚያጋጥሙን የታክስ ነክ ጉዳዮች ለማብራራት በአሜሪካ ላለን ኢትዮጵያውያን ከኑሯችን ጋራ የተያያዙና ለናውቃቸው የሚገቡን ገንዘብ ነክ የሆኑ ወቅታዊ ኢንፎርሜሽን ለማሳወቅና ለማብራራት ሲሆን በተጨማሪም ከአድማጮች የሚቀርቡልን ጥያቄዎች የውይይት መስመር ፈጥረን ለመወያየት የሚተላለፍ ትምህርታዊ ስርጭት ወይም አገልግሎት ነው። አድማጮቻችን እንደምን ዋላችሁ። ተካ ከለለ ሳሉ ነኝ። በዛሬ ፕሮግራማችን ስለ 529 የልጆቻችን የትምህርት ኢንቨስትመንት ትንሽ ነካረጋለሁ። ከዚያም በመቀጠል ስለ ኤክስቴንሽን ጉዳይና የፕሮፐርቲ ታክስ ሬዚደንሻል እዚ ጆርጂያ አላላችሁ በየስቴቱ ይተላየ ነው ያለው የሚመጣበት ጊዜ ለአንዳንዶቻችን አንድ ወር ስለሆነ ምን ዝግጅት ማድረግ እንዳለባችሁ እነግራችኋለሁ። ከዚያም በመቀጠል ስለ ዋራንቲ ምንድን ነው? ቤትን ገዛ ዋራንቲ አለው? ኤር ኮንዲሽንስን ገዛ ዋራንቲ አለው? ሬፍሪጅሬተርስን ገዛ ዋራንቲ አለው? ቢስክሊትስን ገዛ ዋራንቲ አለው? የ25 ብር ሬዲዮ ገዝቼ ዋራንቲ ሁሉ ትፈልጋለህ ወይ ብሎኛል። ይሄ ዋራንቲ ጥሩ ነው ወይስ ጥሩ አይደለም? ምን አይነት ዋራንቲዎች ናቸው ጥሩ የሚሆኑት? እና ምን የታወቁ ዋራንቲ ኩባንያዎች አሉ? ሶስቱንም እነግራችኋለሁ፣ አታላዮችንም እነግራችኋለሁ። በፕሮግራማችን መሃል ደግሞ ዛሬ ልዩ ፕሮግራም ነው። የጥላሁን ገሰሰ ዘፈኖች እድሜያቸው አፕሮክሲሜትሊ 50 ዓመት የሆነ ዘፈኖች ናቸው። ሲዲ ላይ ተቀርጾ ነው ያገኘሁት። የጥላሁን እድሜ በስዕሉ ላይ እንደሚታየው ወደ 30ዎች በነበረበት ይመስላል። የጥላሁን ገሰሰ አለበት ስዕል ማለት ነው። ማህሙድ አህመድም አጠገቡ አለ። ጊታር ተጫዋች የነበረውም ተዘራ አለ። ስለዚህ በጣም አገር እንደ ትዝታ ሊሆንባችሁ የሚችሉ ዘፈኖች አሉ። እንግዲህ እነዚህም ፕሮግራሞች በተከታታል ታዳምጡናላችሁ። አሁን እስቲ የመጀመሪያው ሙዚቃ ላሁን ያውነ ነግረህናል አንድ አዛውንት በ2006 ዚያትላንታ መጣው ነበር ታሪክ ጻፊ ናቸው ኦፊስ መጣው ምቱ ንግግር አርገናል ተዋይተናል ሰውየው እንደሚሉት ኢትዮጵያ እስካሁን ድረስ 26 ጦርነቶች ከውጭ ጠላት ጋራ አርጋለች ነው የሚሉ 26ቱም አሸንፈናል ነው የሚሉት ኢትዮጵያ የምትጠቃው በውጭ ጠላት ሳይሆን የውስጥ ጠላቶች ናቸው ሁሉ ጊዜ የምትደማው በውስጥ ጠላቶች ናቸው ለዲስካሽን አልከፍተውም ይሄ ግን ትልቁ መልስ ነው ተማሪ ያለው ሁለተኛ ክፍል ያለው ትምህርት ቤት ውስጥ ጥቅስ ነበር ይሄም የጊዮርጊስ ቅዱስ ጊዮርጊስ ኮቴሽን ነው ፈጣሪ ሆይ ከ ጠላቶቼን እኔ ከላከላቸዋለሁ ከወዳጆቼ ግን ተከላከለኝ ነበር የሚለው ሁሉ ጊዜ ኢትዮጵያን የሚያጠቃት ጠላት ሳይሆን የውስጥ ወዳጅ መስሎም ይመጣ ነው ይህ ዘፈን በዛሬ የምትሰሙት በሙሉ በኃይለስላሴ ዘመነ መንግስት ቀደማው ኃይለስላሴ ቲያትር በመስከረም አንድ ከሁሉም ኦርኬስትራዎች ተውጣጣው ቆንጆ ቆንጆ ጥሩ ጥሩ የሆኑ ዘፈኖች የሚዘፈንበት ነበር ለአንዳንዶቻችን እንደውም ህፃኖች ሆነን አንተኛም ነበር ስንሰማ ነበር ምናመሻው በሙሉ አንድ አዛውንት ሰውን መጥተው እንደነገሩኝ እነዚህ ዘፈኖች በአመት መጀመሪያ ላይ ከሚዘፈኑት ዘፈኖች የጥላሁን ናቸው ሌሎችም አሉ ማለት ነው እሺ እንግዲህ ወደ አርስታችን እንምጣና ብዙም ጊዜ የፋይናንሻል ኤድ በቁላል ሆኑ ሰዎች ማለት ደሞዛቸው በጣም ከፍተኛ የሆነ የስቱደንት ሴቪንግ ፕላን አለ 529 529 ይባላል ይሄ ምንድነው the 529 ፕላን ለልጆቻችን ትምህርት ምናስቀምጣው ሲሆን ታክስ አንከፍልበት ሁለት አይነት ፕላን ያለው አንደኛው ፕሪፔድ ቱዊሽን ይባላል ሁለተኛው ደግሞ college saving plan ይባላል prepaid የሚባለው ምንድነው ለምሳሌ ጆርጅ ስቴት ሚገባ ከሆነ ልጁ ማለት ለወደፊቱ ማለት ነው ከአምስት አመት ከአስር አመት ከጆርጅ ስቴት ጋር ፕላኑ ይጣመርና ላክ እናደርገዋለን ማለት ነው so አሁን የምንከፍለው ልጁ ከአስር አመት በኋላ ዩኒቨርሲቲ ሲገባ expensive የሆነ tuition ያገኝ ማለት ነው so prepaid ማለት አስቀድመን credit hour ነው የምንገዛው በዚያ በገንዘብ ማለት ነው ሁለተኛው ደግሞ saving plan ይሆናል ባንክ ቤት ይቀመጣል እና tax አንከፍልበትም በሁለቱም በጣም ሀብት ካለን ይሰራል በጣም የሚሰራው ግን የstudent financial aid ነው አሁን ጊዜ አንዳንድ ጥሩ ተማሪዎች ለምሳሌ ኤምሪ የሚማሩ ሀበሾች አሉን በዚህ ሆፕ ስኮላርሺፕ ኤን አደር ስኮላርሺፕስ እስከ 50 ሺህ ድረስ መንግስት በአመት እየከፈለላቸው ነው 45 በጣም ብዙዎች ናቸው 45 ሺህ ማለት ምን ማለት ነው በአራት አመት ውስጥ ወደ 130 ሺህ ይገባል ማለት ነው 5 ሳንቲም ሳይከፍሉ እንትን እያሉ ናቸው ስለዚህ እኔ የምደግፈው ምንድነው ልጆቻችንን ተቆጣጥረን በትምህርታቸው ጥሩ እንዲሆኑ አጋር ሆነን ብንሰራና ከነሱ ጋር ብንተባበር ልጆቹ ይሄን የመሰለ እንደ ሆፕ ስኮላርሺፕ ወይም ሌሎች ስኮላርሺፖች በነጻ ያገኛሉ ማለት ነው። ለነገሩ ሆፕ የተጀመረው አሁን በዩናይትድ ስቴትስ በፌደራል አይአርኤስ ደንብ ጸድቋል። እዚህ ጆርጂያ ነው። በዘጠናዎቹ ጋቨርነር ዜል ሚለር የሚባል ለምርጫ ፈልጎ ስለነበረ ኢሹ መፍጠር ስላለበት ሎተሪ ለመፍጠር ፈለገ። የደቡብ ደግሞ በጣም ሃይማኖታዊ ስቴት በመሆኑ እንደ ቁማር ስለሚታሰብ እንደ ጋምብሊንግ ስለሚታሰብ ብዙ ተከራክረውት ነበር። ሲከራከሩት መጨረሻ ምንድን ነው ያለው? ከሚገኘው ገቢ ግማሹ ለትምህርት ቤት ግማሹ ደግሞ ለሚያሸንፈው ይሆናል። የጆርጂያ ሎተሪ ጀመረ ማለት ነው። በዚህ ምክንያት ፖፑላር ሆኖ ጋቨርነር ዜል ሚለር ተመረጠ። እንደተመረጠ ይህ የሎተሪ ፕሮግራም ለመጀመሪያ ጊዜ ጆርጂያ ተጀመረ ማለት ነው። ሲጀመር በጣም ሳክሰስፉል በመሆኑ ብዙ ትምህርት ቤቶች ዩኒቨርሲቲ እና ሃይ ስኩል ገንዘብ እያገኘው ጥሩ ሄዶ ነበር። ከዛ በኋላ ክሊንተን ይህን ፕሮግራም በመደገፉ እዚህ ጆርጂያ መጥቶ የሆፕ ስኮላርሺፕ የተባለውን ወደ ፌዴራላዊ ህግ አስተላለፈው ማለት ነው። ስለዚህ ጆርጂያ ለትምህርት እድገት ከሆኑት አንደኛው ስቴት ናት ለማለት ነው። እሺ፣ ስለ 529 ፕላን እዚህ ላይ ላቆምና ስለ ዴድላይኖች ትንሽ እንደገና ልጨምር ነው። ባለፈው ሳምንትም ጠቅሼው ነበር። ለምን ግን ሙዚቃ አላሰማች? ሙዚቃ አላሰማና ተመልሼ ልምጣ። እቺ ደግሞ የኦሮምኛ ዘፈን ጥላሁን የዘፈናት ናት።
Arpinchi ባላላደማ Hoja ole debina galgala dumna hoja galle debina galgala dumna kanta dame atimi wajina sofna kanta dame atimi wajina sofna kanta dame atimi wajina sofna Shode yana kitala Ankiti sunam badamale Shode yana kitala Akami wala lupisani wala la dama Vodka! Arbinti sunam badamale Shode yana kitala Arbinti sunam badamale Shode yana kitala Akami wala lupisani wala la dama Wala ya wala Ya wala waltu so Badamale shole yana kitala Asinti sunam badamale shole yana kitala Asinti sunam badamale shole yana kitala Asinti sunam badamale shole yana kitala Akame wala dupisani wala ladam Wala ya wala Ya wala waltu zorupte Alkanu madema bunte Ya wala do ballo Ballo
በጣም ቆንጆ ዘፈን ነበረች አርማጮቻችን ዛሬ ጥራውን ገሰሰ ሚዘፍ ነው ከክብር ዘብኛ ሳይሆን ከዋሊያ ባንድ ነው በሙሉ ዘፈኖቹ ዋሊያ ባንድ ነበር የሚያጅቡት ዋሊያ የታወቀ የቡድን ነበር ባንድ ነበር አሁን እንኳን መኖራቸውን አላውቅም በእኛ ግዜ ግን በጣም ፖፑላር ነበሩ ብዙ ሸክላ አሳትመዋል በተለይ ትዝታን በተመለከተ ማለት እሺ እንግሊዝ ለዴድላይኑ ባለፈው ሳምንት ነገርያችሁ ነበር ዴድላይን ሁሉ ጊዜ አለ የቢዝነሶቹ የ1120 እና S እና የ1120 C ኮርፖሬሽኖች ማለት ነው ዴድላይናቸው ሮብ ነው የሚመጣው ሮብ በ15 1120S የሚከፈል ነገር ስለሌለው ፋይል ኤክስቴንሽን ፋይል ለማድረግ ይችላል አካውንታንታችሁ ሊያደርገው ይችላል ፈርማም ያስፈልጋውም በተለይ ፋይል ካላችሁ ከዚህ በፊት አርጎላችሁ ከሆነ እሱ ራሱ ሊያስተላልፈው ይችላል 1120C ታክስ ቢከፈል ካለው ፕሮፊት ካላችሁ የታክሱ ግምት መላክ ይኖርባችኋል ቅጣት አለ ኤክስቴንሽን እንደነገርኳችሁ ከቅጣት ነፃ አያረግም ከፋይሊንግ ነው የሚያረገው ኤክስቴንሽን አርገን የሚከፈል ካለን ፔናልቲው ትንሽ ይቀንሳል extension sanareg on time file kala deregnemo penalty betam bizu no betelay ahun qutetr lay sirallu andande 400 800 kazia balaym lihon ichal file la bala maragachin bicha ankwan selezi metegak indallabachu no ya gille saboch tax april 15 now gindendro april 15 weekend so ale be april 17 yonal እንዲሁም ደግሞ የፓርትነርሺፕ 1165 እንለዋለን ከአንድ በላይ ሆነው ለሚሰሩ ማለት ቢዝነስ ላቋቋሙ ፓርትነርሺፕ ነው የሚባለው ዴድላይኑ የሚቀጥለው ወር ነው ማለት ነው ሁልጊዜ ስህተት ያለው ታክስ ሪተርን ፋይል ከማድረግ ኤክስቴንሽን ጥሩ እንደሆነ ነው ኤክስቴንሽን ምንም አይነት ጉዳት የለውም ብዙዎቻችሁ ኤክስቴንሽን ያደረግን እንደሆነ ኦዲት ያደረግናል ኤክስቴንሽን ያደረግን እንደሆነ ነው ይሄ ስርዓት ህግ የቆመ አገር ስለሆነ ግምታዊ አሰራርም የለም ባለፉት ሁለት ዓመታት አራውንድ 2009 ገደማ ከ140 ሚሊዮን ታክስ ፋይለርስ አሉን 140 ዘንድሮ 144 ሚሊዮን ይገመታል። በ2009 40 ሚሊዮን ሃውስሆልድ ኮኖ ኤክስቴንሽን የጠየቀው። ስለዚህ ዳክመንታችሁ ተማልተው ከሆነ አካውንታንታችሁ ሳትረብሹ ጊዜ መስጠት እንዳለባችሁ ነው። ስለዚህ ሁልጊዜ ዴድላይኑ ላይ ጠብቆ ስራልኝ ማለት ትንሽ በጣም በጣም አዳጋች ነው። ኤክስቴንሽን ምንም አይነት ጉዳት እንደሌለው ነው። እዚህ ጋር ደግሞ ልነግራችሁ ፈልጋው ሪፋንድ ያለው ሰው የሚበዛው ሰው ሪፋንድ ነው ያለው ፔናልቲ ሁሉ የለው። ኢቭን ፋይል እንኳን ባታረጉ ሪፋንድ ስለሆነ ኖ ፔናልቲ አብሶሉትሊ ነው። የሚበዛው እንግዲህ የኢትዮጵያኖች ቁጥር ስታስቲክስ የለኝም። የሚበዛው ሰው ሪፋንድ ስላለው ኦን ታይም እንኳን ባናረግ ፔናልቲ የለውም። ሪፋንዱ ለሶስት ዓመት ይቆያል። ከሶስት ዓመት ውስጥ ሪፋንዱ ካልወሰድነው ያራል፣ አይአርኤስ ይወስደዋል። ለምሳሌ የዘንድሮ 2011 የምናዘጋጀው 2012 ነው። አሁን ረስተ ነው የ2011 ባናረግ በ2013 አንድ ዓመት ይሆናል፣ 14 ሁለት ዓመት ይሆናል፣ 15 ሶስተኛ ዓመቱ ይዛል። ኤፕሪል 16 ከደረሰ የምናገኘው ሪፋንድ በሙሉ አይአርኤስ ይመለሳል። በጣም የሚገርም ነገር ነው። አንዳንዱ ግለሰቦች ስንፍና ስላላቸው ሪፋንዳቸው እንኳን አይወስዱም። እኔ ከማዘጋጅላቸው ሰዎች ኢትዮጵያኖች ማለት አይደለም፣ የውጭም ሊኖሩ ይችላሉ። አንድ አራት የሚሆኑ ወደ 4,000-5,000 እስከ 6,000-7,000 ድረስ ሳይወስዱት አንድ ዓመት አልፈዋል ቁጭ ብሏል። ሰው አንዳንዴ ስንፍና ከያዘው እየሰነፈ ነው የሚሄደው። ገንዘቡ ደግሞ የሚያስፈልጋቸው ሰዎች ናቸው። ስለዚህ ሪፋንድ ካላችሁ መዘግየትም እንደሌለባችሁ ነው። ምክንያቱም በየዓመቱ ብዙ ቢሊዮን ብር ነው አይአርኤስ የሚወስደው። ወደ ሳይሆን ሰዎቹ ለማግኘት ስለማይመች ነው። ሰዎች የማይገኙበት ምክንያት አንደኛ ሊሞቱ ይችላሉ፣ አግብተው ቦታ ሊቀይሩ ይችላሉ፣ አፓርትመንት ሊቀይሩ ይችላሉ፣ አንዳንዴ ሌላ ቤት ይገዛሉ፣ አድራሻቸው ግንኙነት የለውም ከድሮው፣ አንዳንዱ ደግሞ ስቴት ይቀይራሉ። ስለዚህ እኛ ራሳችን ደውለን ካልጠየቅ አይአርኤስ ሊያገኘን አይችልም። ሰነፎች አትሁኑ። እንኳን 3,000 እንኳን 4,000 እንኳን 5,000 እንኳን 6,000 20 ብር ስለምን አትሆንም? የሚመለስ ከሆነ መጠየቅ እንዳለባችሁ ነው። እንደዚህ በመሆን ያልወሰዳችሁት ገንዘብ ካለ ቁጥር ነግራችኋለሁ፣ መልሽም ኋላ ነግራችኋለሁ። 1-800-829-1040 ደውላችሁ ለማግኘት ይችላላችሁ። የአንድ ዓመት ከሆነ ወር ኢዝ ማይ ሪፋንድ አይአርኤስ ዳት ጋቭ ገብታችሁ ታገኙ ይችላላችሁ። ግን ዓመቱ ካለፈ ለከረንት የሆነ ነገር ስለሚያስቀምጡ ደውላችሁ ለመጠየቅ እንደምትችሉ ነው። ጥያቄ ስለዚህ ጉዳይ ካላችሁ በቲኬ አካውንቲንግ ን ታክስ ሰርቪስስ 404-315-1010 ደውሉልን። እሺ፣ ስለ ኤክስቴንሽኑና ስለ ሪፋንድ ነግሬያችኋለሁ። አሁን ደግሞ ቀጥ የምነግራችሁ በሚቀጥለው ወር እዚህ ጆርጂያ ከሆናችሁ ብዙዎቹ እንኳን አይደሉም፣ ግማሾቹ ወደ ኤፕሪል ገደማ ፕሮፐርቲ ታክሲያቸውን ያገኛሉ። ፕሮፐርቲ ታክሲያችሁ ለንደሩ ቢከፍለውም ተጠያቂነት የእናንተ ነው። ለንደሩ ከፋይ ነው እንጂ ተከራካሪም አይደለም። ስለዚህ ሁልጊዜ የፕሮፐርቲ ታክስ በተለይ ጎኔት ያላችሁ ወደ ኤፕሪል 15 ገደማ ይደርሳችኋል። ዲካብ ካውንቲ ያላችሁ ደግሞ ሜይ ገደማ ነው የሚደርሰው። ይህ ደብዳቤ ይህ ቢል ይህ ኤስቲሜት ከደረሳችሁ ይደርሳችኋል። ደግሞ ለአንዳንዱ ካውንቲዎች 30 ቀን ብቻ ነው የሚሰጧችሁ አፒል ለማድረግ ማለት ነው። አንዳንዱ ካውንቲዎች ደግሞ 45 ቀን ነው የሚሰጧችሁ። 45 ቀን ካለፈው በሞዴል ላይኑ 30 ቀን ካለፈው ይግባኝ ልትሉ አችሉም። ስለዚህ እንደ ደረሳችሁ በጣም ብዙ መስሎ ከታያችሁ መጠየቅ ይኖርባችኋል። ፕሮፐርቲ ታክስ ለአምስት ስድስት ነገሮች የሚውል ታክስ ነው። ፕሮፐርቲ ታክስ የሚውለው አንደኛ ለካውንቲው ጃስቲስ ሲስተም ፍርድ ቤት፣ ለዳኞች እና ከዳኞች ጋር የሚሰሩ እንዲሁም ለሸሪፎች ይውላል። ሌላው በካውንቲው ያሉ ትምህርት ቤቶች ደግሞ ከፕሮፐርቲ ታክስ ያገኛሉ። ጎኔት ለምሳሌ ወደ 160 ትምህርት ቤቶች አሉን። 160ዎቹ የጎኔት ካውንቲ ፕሮፐርቲ ታክስ ነው ፋይናንስ የሚያደርጋቸው። በሁለቱም በኩል ነው። አንደኛ በቢዝነስም አይን እንዲሁም ደግሞ በግለሰቦች አይን ማለት ነው። ከሁለቱ ይጠቀማሉ። ሌላው ፕሮፐርቲ ታክስ የምንከፍለው ለስትሪት ላይቱ ነው። ስትሪት ላይቱ። ስለዚህ ፕሮፐርቲ ታክስ ከደሞዝ ጋር የተያያዘ በመሆኑ የምንከፍለው ከሰራተኞች ጋር የተያያዘ በመሆኑ ወደ ኋላ አይሄድም፣ ወደፊት ነው የሚሄደው፣ ይቀጥላል። እና ቫሉዋቹ የቤቱ ዋጋ ምንም ቢቀንስም የካውንቲው ፕሮፐርቲ ታክስ ግን ሊቀንስ አይፈልግም። ምክንያቱም ዳኞቹ የተቀነሰ ደሞዝ አይፈልጉማ፣ ሸሪፎቹ የተቀነሰ ደሞዝ አይፈልጉማ፣ መምህራኖቹ የተቀነሰ ደሞዝ አይፈልጉማ። ስለዚህ ከብዙ ጋር የተያያዘ ስለሆነ የሚበዛው ጊዜ ፕሮፐርቲ ታክሱ በጣም ሃይ ነው የሚሆነው። በተለይ እዚህ ጆርጂያ ዲካፕ ካውንቲ እና ፎልቲን ካውንቲ በዚህ የታወቁ ናቸው። ስለዚህ ሲደርሳችሁ አፒል ማድረግ ይኖርባችኋል። አፒል የምታደርጉት አንደኛ ቢሉ ላይ ቴሌፎን አለ፣ በግራ ወይም በቀኝ በላይ በኩል ነው ያለው አለ። ሌላም ኢንተርኔት የምትገቡ ከሆነ ደግሞ ዌብ ፔጁን የሚያሳይ በታች በኩልም አለ። እንዲሁም ምን ማድረግ እንዳለባችሁ ራሱ ይነግራል። እዚህ ጋር ላሳስብ የምፈልገው ፕሮፐርቲ ታክስ እነዚህ ታክስ አሰሰርስ እንላቸዋለን የሰጣችሁን አፒል ካልተቀበሉና ካልቀነሱላችሁ ወደ ኮርት ነው የሚሄደው። ስለዚህ ከሳሹ ንብረት ያላቸው ሰዎች ናቸው፣ ተከሳሹ ደግሞ መንግስት ይሆናል ማለት ነው። ዩዥዋሊ ይሄ ኮርት ቀን በሬዲዮም በቲቪም ይነገራል። ግን እኔ the last 15 years ኢትዮጵያዊ ዛ ፍርድ ቤት አይቻላቅም። ስለዚህ እንደዚህ ጉዳት አለን የምትሉ ከሆነ አፒል የምታደርጉ ከሆነ ኬዙ ወደ ኮርት የሚሄድ ከሆነ ዳኛው የህዝብ ብዛት እያየ አንዳንዴ ሊፈርድ ይችላል። መሄድ እንዳለባችሁ ነው። ሌላ ሰው ፋይት እንዲያደርግላችሁ መጠበቅ የለባችሁም። we have to be part and parcel of the system። ስለዚህ አምና የጎኔት ካውንቲ አሁን አንድ ሀበሻ አላየሁም። ትንሽ ኃላፊነት እንዲሰማን ያስፈልጋል። ገንዘብ ስላለው መከራከር ይኖርባችኋል። ካልተከራከራችሁ ግን እዚህ ያለው ገንዘብ ነው የምታረጉት። ብዙ ሰው ላስት ይር አምና መጨመርም ሁሉ አያውም ነበር ቢካውዝ ፕሮፐርቲ ታክሱ የሚከፍለው ባንኩ ስለሆነ ዝም ብሎ ተውታል። ኃላፊነቱ የእናንተ ነው። ባንክ ቤቱ የሚያደርገው ኤስክሮ አካውንት ይዞ መክፈል ብቻ ነው። ይጨምር አይጨምር እንትናችሁ ላይ ነው የሚገባው፣ ሞርጌጅ ቢላችሁ ላይ ነው የሚገባው። ስለዚህ የሞርጌጅ የምትከፍሉት ሶስት አካል እንዳለው ከዚህ በፊት ነግሬያችኋለሁ። አንደኛው ለሎኑ፣ ሁለተኛው አሁን የምላችሁ ያለ ፕሮፐርቲ ታክስ ነው፣ ሶስተኛው ኢንሹራንስ ነው። ስለዚህ ፕሮፐርቲ ታክሱ ከጨመረ ሞርጌጅ ፔመንታችሁ ይጨምራል። አሁን አንዳንድ ሰዎች ዘንድሮ መጣችሁ ፕሮፐርቲ ኤስክሮ አካውንት ጨመረ ትላላችሁ። አዎ፣ ምክንያቱም ካውንቲው እንደሚያሳድግ ስለሚታወቅ ኋላ ሸክም እንዳይሆናችሁ ጨምሮላችኋል። ይህን ለማስቀነስ የምትችሉት አሁን የሚደርሳችሁን የፕሮፐርቲ ታክስ ስቴትመንት በኤፕሪል፣ ሜይ፣ ጁን፣ አንዳንዴ ጁን የሚመጣል እንግዲህ ካውንታችሁ ነው የሚወስነው። ብዙዎቹ ግን በኤፕሪልና ሜይ ነው ሲመጣ፣ አንዳንዱ በቲኬ ሸው ነግራችኋለሁ። እሺ፣ አሁን ትንሽ ንግግር ያበዛው ይመስለኛል። እስቲ ሌላ ደግሞ የጥላሁን በዋሊያ ባንድ እየታጀበ የሚዘፍነውን እናሰማችሁ። የመጣ ነው። አራት 04-603-87 ደውልልን። 404-603-877 በአንድ ሰዓት ከ50 ገደማ የሰሜን አሜሪካ የስፖርት ቡድን ሌጂቲሜት የሆነው ትክክለኛ የሆነው ማስታወቂያ አለ። እሱንም እናሰማችኋለን በ150 ገደማ። አድማጭ ይቀጥሉ።
አንድ ጥያቄ ነበረኝ። አሁን ከሶፐር ፒካክስ ጋር የተያያዘ።
እሺ።
ለመጀመሪያ ጊዜ ቤት ስገዛ ፈርስት ታይም ሆም ባየር ኤግዘምፕሽን እሱን ፎርም ልከውልህ ሞልተ ባትልክላቸው እና ብትተው ፕሮፐርቲ ታክሱ ላይ ኢፌክት አለው ወይ የሚለውን ለመጠየቅ ነበረ።
አዎ፣ አንዳንድ ካውንቲዎች የሚበዙት አዲስ ሰው በሚመጣበት ጊዜ ክሬዲት ይሰጣሉ። የሚሰጥበት ምክንያት አዲስ ገንዘብ ስለሚመጣላቸው ነው። ይሄ ኤግዘምፕሽን በመጀመሪያው ወር ገደማ መሞላት ይኖርበታል። ብዙ አስቸጋሪ ፎርምም አይደለም። የቤቱ አድራሻ የቴሌፎን ቁጥር ስም መሙላት ነው። ሜይልም ይደረጋል። ካውንቲ ጋር ሄደ ድሮፕ ለማድረግ ይቻላል። በዘጠናዎቹ ወደ ግማሽ ነበር የሚያገቡት። አሁን የኔ ፕሮፐርቲ ታክስ ግማሽ ነው የምከፍለው ለቤቴ። 1800 ከነበረ 900 ይገባል ማለት ነው። ሁልጊዜ ግማሽ ነው የምከፍለው ለመጀመሪያ ቤት ብቻ ነው፣ ለአንድ ቤት ብቻ ነው። ሰው ሁለት ቤት ካለው ሁለተኛው አይፈቀድለትም። ስለዚህ ፎርሙ በምትገዛበት ጊዜ ታይትሉ የምታገኘው ማለት ጠበቃዎች የሚያወጡት ከፕሮፐርቲ ታክስ ዲፓርትመንት ኦፍ ዘ ካውንቲ ስለሆነ መምጣትን ያውቃሉ። የሚበዛው ጊዜ በመጀመሪያው ወር ወይም ወር ተኩል ገደማ ሜይል ያደርጉልሃል፣ ፎርሙ ማለት ነው። እሱን ሞልተህ መላክ ይኖርብሃል። ሚስ ካረካው ትስተዋለህ፣ አይሰጥህም። ላላመለከተ አይሰጥም። ስለዚህ ወር ከሆነ ወይም ደግሞ ሁለት ወር ገደማ ከሆነ ያላገኘኸው ከሆን ሂድና ካውንቲው ጋር ሄደህ ሙላው። ሶስት ደቂቃ ማይፈጅብህም ፎርሙ፣ በጣም ቀላል ነው። ጥቅሙ ግን ከፍተኛ ነው ለማለት ነው። ስለዚህ አንዳንዴ 50% እኮ ነው የሚሰጡ። ዩዥሊ የቤታችሁ ዋጋ ወደ 120,000 ከሆነ ፕሮፐርቲው ታክሱ ወደ 1200 ገደማ ይሆናል። አራውንድ 10% ገደማ ነው። ከዚያ በኋላ እየጨመረ እንደሚሄድ ነው። ስለዚህ ካላመለከት አይሰጥምና ጊዜ ሳይፈጅብህ ካልሰጡህ ሄደህ ካውንቲው እዚያው ሞልተህ እዚያው ልሰጣቸው ትችላለህ። ካውንቲው ያው በካውንቲ የት እንዳለ እንኳን አላውቅም፣ ግን ካውንቲ ታውቀዋለህ። ሄደህ ለመሙላት ይቻላል ማለት ነው። ካልሞላሃት ግን አትሰጥም፣ ዳብል ትከፍላለህ ማለት ነው። ስለዚህ 1300 የምትከፍል ከሆነ 1300 ልትከፍል ነው፣ 1500 ከሆነ 1500 ነው። ሶ ክሬዲቱን አታገኝም ማለት ነው። ፍርስት ታይም ሆም ባየር ሳይሆን የመጀመሪያው ቤት እንደገና ገዝተህ ሌላ ካውንቲ ብትሄድ እዚያም ክሬዲት ታገኛለህ። ዞኒቲንግ የማይሰጠው ሁለት ቤት ኦን ካደረግ አንድ ብቻ ነው የሚሰጥህ ለማለት ነው። የመለስኩልህ ይመስለኛል። ያልመለስኩ ከሆነ ደግሞ መልሰ ደውልኝ። ግን አይ ቲንክ አብራርቼዋለሁ መሰለኝ። ታንክ ዩ፣ በጣም አመሰግናለሁ። እሺ እንግዲህ ለዋራንቲ ልነግራችሁ ነው። ዋራንቲ ስልክ አለ መሰለኝ። ይቀጥሉ።
ደህና ስለኝ አቶ ተካ እንደምን አለ? ደህና ነው ወይ? በጣም የምትረዳን ወንድማችን ደህና ነው ወይ?
ደህና ነኝ። ደህና ነህ?
ደህና እግዚአብሔር ይመስገን። ይህን ፕሮግራም በጣም ነው የምወደው። በጣም በጣም ምንጊዜም ቢሆን ይህ ፕሮግራም እንዳለ እንዲቀጥል ነው የምፈልገው እና በጣም አመሰግናለሁ። ወደ ጥያቄ ልግባና።
እሺ ቀጥል። ይቀጥል አለ። አይሰማም ያለ ድምጽህ።
ወደ ጥያቄ ምን መሰለ፣ ወደ ፕሮፐርቲ ታክስ ነው እና ባለፈው ጊዜ ፕሮፐርቲ ታክስ የምከፍለው በአመት ወደ 1600 አካባቢ ነበረ።
ኦኬ።
እና አሁን ግን ተቀንሶ ወደ 500 ምናምን ብር አድርገውታል። እና ይሄ
ሬዲዮ አጥፋው አንደኛ፣ ቀጥል።
እና ወደ እስክሮው ከፍ አለ እና ግን ታክሱ ቢቀንስም እስክሮ ላይ ነው እየደመሩ ያሉት።
አዎ እንግዲህ
እና አሁን ግን ከእስክሮ ተመላሽ ብለው የተወሰነ ብር ላኩልኝ። ያ ትንሽ ስላልገባኝ ብታብራራልኝ።
እሺ፣ ስለ እስክሮው ልንገራችሁ። እስክሮ ማለት ኤስቲሜትድ የሆነ ፕሮፐርቲ ታክስ ካልኩሌትድ ይሆናል። ለምሳሌ አንድ ቤት ብንገዛ 150,000 ቢሆን ኤስቲሜትድ ፕሮፐርቲ ታክሱ ወደ 1500 ይገመታል። 1500 ወደ 12 ያካፍሉታል። ስለዚህ ምናልባት ነው 100 ምናምን ብር ይመጣል። ያ እስክሮ አካውንት በየወሩ ሞርጌጃችን ላይ እየጨመሩ ይሰጡናል። ከዚያ በኋላ ፕሮፐርቲ ታክሱ ክፍያ በሚመጣበት ጊዜ ፕሮፐርቲ ታክስ የሚከፍለው ለንደሩ ነው፣ ግን ከገንዘባችን ነው። እስክሮ አካውንቱ 1700 ተደምሮ ከሆነ የመጣው የፕሮፐርቲ ታክስ 1500 ከሆነ የ 200 ሪፋንድ ያደርጉልናል። ሪፋንዱ በሶስት መልክ ይደረጋል። ደብዳቤም ይጽፍላችኋል። አንደኛው ፔይመንት ላይ እናስገባው ወይ የሚላለ፣ ሁለተኛው ቼክ እንመልስልህ ወይ የሚላለ፣ ሶስተኛው ደግሞ ለሚመጣው ለምታገኘው ፕሮፐርቲ ታክስ እናሳልፈው ወይ የሚል የሶስት አልተርናቲቭ ይጽፉልናል። አንዳንዴ ግን በአሁን ጊዜ በተለይ እነዚህ አውቶማቲክ ፔይመንት እያደረግን ስለሆነ ላይሰጡን ይችላሉ። በአጋጣሚ እዚህ ጋር ልንገራችሁና እቺ 99 ዓመት ያላት ክላይንታችን ናት ይናልናችሁ። ይሄ ጥያቄ ባለፈው ሳምንት አጋጥሟታል። የትኛውን ልምረጥ የሚል ነበረ እና የመረጠችው ቼኩ እንዲመለስላት ነው። ቢኮዝ ብዙ የሚከፈል ነገርም ስለሌላት ነው። ስለዚህ ኤስክሮው ግምታዊ ስለሆነ ይጨምራል። አሁን እንግዲህ የጠየቀኝ ምንድን ነው? ዝቅ ብሏል ብለሃል 500። ያቺ ዝቅ ያለችው ግን ለአንድ ዓመት ነበረች እንጂ ኢድሜው በሙሉ አይደለችም። ስለዚህ እንደገና ወደ ከፍተኛው ልትሄድ ነው ማለት ነው። ለዚህ ነው ኤስክሮ አካውንት አሁን ጨመሩልኝ የምትለው ያለ። ስለዚህ ያቺ 1200 ገደማ የምትከፍላት የነበረው ወደ 500 ገብታለች ያልካት ዋን ታይም ክሬዲት ቢካዝ አይ ዶንት ኖ የት ካውንቲ እንዳለ። ምናልባት ካውንቲው ተከሶ ግማሽ አርጉት ተብሎ ከሆነ ለአንድ ጊዜ የሚያገለግል ነው እንጂ ዘለቀታ ያለው ቅናሽ ስላልሆነ ጨምሮልሃል። ክፍያው ገባህ ግን አሁን?
ያ ያ።
ስለዚህ አሁን ሲመጣልህ እንደገና አጃስት ያርጉታል ማለት ነው። ሞር ከፍለ ከሆነ ይመልሱልሃል፣ ሶስቱ አልተርናቲቭ አለ። ሌስ ከፍለ ከሆነ ደግሞ ይጨምርሃል። ግን እንደማየው ያለህ ግን አሁን ሞር እየከፈልክ ስለሆነ ሪፋንድም ልታገኝ ትችላለህ። ግን ያቺ አፒል እንዳትረሳት ቢኮዝ 500 ላስት ይር ስለሰጡ አሁን 1800ም ሊያደርጓት ይችላሉና ተጠንቀቅባት ለማለት ነው። እሺ የመለስኩል ይመስለኛል። አመሰግናለሁ። ስለ ዋራንቲ ጊዜም እያጠረን ነው መሰለኝ። ዋራንቲ ምን ማለት ነው? እቃ በምንገዛበት ጊዜ ሊበላሽ ስለሚችል፣ ለምሳሌ ሬፍሪጅሬተር ይበላሻል፣ መኪና ልትበላሽ ትችላለች፣ ቲቪም ሊበላሽ ይችላል። ሁሉ ነገር ዋራንቲ ይጠይቁናል። በጣም የሚገርማችሁ ግን ዋራንቲ ብዙ ጊዜ አስፈላጊ አይደለም። ለምሳሌ በ88 ቶዮታ ኮሮላ ገዝቼ ነበር አዲስ፣ እና ይሄ ባምፐር ቱ ፓምፐር ዋራንቲ ያስፈልግሃል፣ ከተሰበረች አትቸገርም ነው የጠየቁኝ። ምን ያህል ነበር አሁን እንኳን አላስታውሰውም። ወደ 1000 ምናምን እንትኑ ላይ ነው የሚጨምሩት፣ ፔይመንቱ ላይ ነው የሚጨምሩት። የኔ አስተያየት የነበረው ግን ቶዮታ በሁለት ዓመቱ ሲሰበር አይቻላል። ቶዮታ በአምስት ዓመቱ ሲሰበር አይቻላል። ሲሰበርም አሰራታለሁ እንጂ ምንም ዋራንቲ አያስፈልገኝም ነው። በአሁኑ ጊዜ እቃዎች ብዙ ዋራንቲ አያስፈልጋቸው። የሚያስቅ ነገር ትንሽ ሬዲዮ ገዝቻለሁ። አንዳንዴ መኪና ስለማትስበው ትንሽ ሬዲዮ ገዝቻለሁ። 25 ብር ናት እንትኗ ሬዲዮዋ እና ካሸሩ ምንድና ዋራንቲ ያስፈልግሃል። ምንድ ነው ዋራንቲ የሚያስፈልግ? የተበላሸ እንደሆነ ሌላ ሬዲዮ እንሰጥሃለን። ለ25 ብር ምንም ዋራንቲ አያስፈልግም እኔ ያልኩ። ዋራንቲ የሚበዛው ጊዜ ማኔጅሜንቱ የሚበላው ገንዘብ ነው። ብዙውን ጊዜ ማታለል ሲፈልጉ ያስፈራረሃል። አንደኛ ለምሳሌ መኪና በምትገዝበት ጊዜ ባምፐር ቱ ባምፐር ፕሮቴክት የሚያደርግህ ዋራንቲ እንሰጣለን ይላሉ። በጣም የሚገርማችሁ የሚበዛው ማኒፋክቸረር እስከ 40,000 ድረስ ማይል እስኪሆነ ድረስ መኪናዋ ፕሮቴክትድ ናት። ምንም አይነት ዋራንቲ አያስፈልጋቸው። ለነገሩ አዲስ መኪና የሚባለው እስከ 40,000 ገደማ ያለው ነው በማኒፋክቸረርስ ማለት ነው። ባምፐር ቱ ባምፐር ፕሮቴክት ሆናለህ የሚለው ውሸት እንደሆነ ነው። ሌላው የሚገርማችሁ ባምፐር ቱ ባምፐር ይላል እንጂ ባምፐሩ ራሱ ቢሰበር ዋራንቲው ካቨር አደረገው። ስሙ ነው ባምፐር ቱ ባምፐር እንጂ ባምፐርን ራሱ ባምፐር ማለት ከፊትም ከኋላም የሚከላከለው ያለው ነው። እሱ እንኳን ራሱ ፕሮቴክትድ አይደለም። ሌላው ምን ይሏችኋል? ሮድ ሰርቪስ 24 አወርስ 365 days ይሏቸዋል። መኪናችሁ 365 ጊዜ አይሰበርም። ጥሩ ኢንሹራንስ ካላችሁ እንደ ስቴት ፋርም በወር አንድ ብር ነው የሚያስከፍሉ ለሮድ ሰርቪስ። ምን ያለኝ ራሱ አንድ ብር ነው የሚያስከፍሉ። ዩ ዶንት ሃቭ ቱ ፔ 500 600 የምትከፍሉበት በጭራሽ አይታየኝም። ስለዚህ ሁልጊዜ ዋራንቲ በሚሏችሁ ጊዜ ብዙ ነገር ማድረግ እንዳለባችሁ ነው። እርግጥ ዋራንቲው የሚሰጧችሁ ወረቀት እንኳን አቨሬጅ ሰውና ጠበቃን ቢይዘው አንብበው የሚጨርሰው አይደለም። አንደኛ እነዚህ ለቃቃ የሆኑ ኮንዲሽኖች እንደማታነቧቸው አድርገው ነው የሚሰጧችሁ። ብዙ ነገሮች ለማየት እንችላለን። ከዚያ always always ኮንትራቱን በደንብ ማንበብ ይኖርባችኋል። የማንበብ ችሎታ ከሌላችሁ ወረቀቱ ወስዳችሁ ሌላ ሰው እንዲያነብላችሁ ማድረግ ይኖርባችኋል። ሌላው ሪፔሩ የት ነው? ዳሜጅ ቢደረግ የት ነው የሚያርገው ካላችሁ ደግሞ ቦታው ይነግራችኋል። ለምሳሌ ሺፕ የምታርጉት ከሆነ ወይም ደግሞ ሌላ ስቴት የሚሄድ ከሆነ የጊዜ ችግርም እንዳለ ነው። ስለዚህ ቲቪያችሁ ዋራንቲ ሮ እንደገና ሪፔር ለማድረግ ቦስተን መሄድ የለበትም። አንድ ችግሩ ደግሞ እሱ ነው። ሌላው ክሌም የምታረጉት እንዴት እንደሆነ እዚያ ጽሑፉ ላይ መታየት አለበት። ሚካውዝ ጉዳቱ ከደረሳችሁ በኋላ የለም ሊሏችሁ ይችላሉ። ክሌም አደራረጉ ስህተት ነው ሊሏችሁ ይችላሉ። ሌላው ዲዳክቲብል ደግሞ ብዙ ከሚያስቸግሩት ነጥቦች አንዱ ነው። ለምሳሌ የመኪናችሁ ዋራንቲ ብታረጉ ዲዳክቲብሉ 500 ቢሆን የ400 ብር ዳሜጅ ከደረሰ ከኪሳችሁ የምታወጡት ነው። ይሄን ማየት እንዳለባችሁ ነው። ሌላው በተለይ መኪና የሆነ እንደሆነ እስከ ስንት ድረስ ማይሌጅ ካቨር እንደሚሆን ማሳየት አለበት። ለምሳሌ በአመት 12000 በላይ ከነዳችሁ አይሰጣችሁም የሚል ኮንዲሽን አለ። 13000 ከነዳችኋት ዋራንቲው አይሰራም። ስለዚህ ብዙ ጠቃቅን የሆኑ ነገሮች ትንሾች ስላሉ ማታነቡት ከሆነ ሌላ ሰው እንዲያነብላችሁ ነው። ለነገሩ ግን ለአዲስ መኪናስ ምን ዋራንቲ ያስፈልጋችኋል? እሺ፣ ሌላው ደግሞ ምንድን ነው? ወደ ሌላ ብሸጠው ወይም ለልጄ ብሸጠው ወይም ለሚስቴ ብሸጣት ትራንስፈር ባረገው ይሰራል ወይስ አይሰራም ብላችሁ ደግሞ መጠየቅ ይኖርባችኋል። ቢካውዝ ትራንስፈር ካረጋችሁ ዋራንቲው አይሰራም። ለአንድ ኦነር ብቻ ነው የሚሰራው። እንትኑ ሌላ ምንድን ነው? ፖሊሲውን ሁልጊዜ መኪናችሁ ላይ ማኖር እንዳለባችሁ ነው። በእኔ አስተያየት ግን አዲስ መኪና ከገዛችሁ ሪሊ ሪሊ ዋራንቲ አያስፈልጋችሁ። ቢካውዝ ማኒፋክቸረሩ እንትን አለው። ዋራንቲው ጥሩ መሆንና አለመሆኑ እንዴት እናውቃለን በሚል ተመልሽ የመጣሉ ትንሽ ሙዚቃ ላሰማችሁና እየመጣ ነው።
የታየችኝ ናፍቆ ነው ያስጨነቀኝ ልትፈልሜ የመጣች የታየችኝ አለን ዛሬ እዝታዋ ድንገት ከቸቻለ ናፍቆቱን ያስጨነቀኝ ልበልሜ የመጣች እየታየችኝ ናፍቆቱን ያስጨነቀኝ ልበልሜ የመጣች እየታየችኝ መርምሬ ላግኛት ያችን ወጣት ትዝ አለችኝ ዛሬ
እንግዲህ የስፖርት ፌዴሬሽኑ ማስተዋቂያ የሚያደርገው አልመጣም ግን ጽሑፍ የሰጡኝ ስላለ ላንብብላችሁ። የሰሜን አሜሪካ ስፖርትና ባህል ፌዴሬሽን በሰባት የአሜሪካ ዋና ዋና ክፍለ ግዛቶች ስብሰባ አዘጋጅቷል። ከእነዚሁ ከተሞች መካከል አንዱ አትላንታ ጆርጂያ ሲሆን ሁሉም ኢትዮጵያዊ በግልጽነት በዲሞክራሲያዊ መንገድ የሚሳተፍበት ስብሰባ ቀኑ April 1, April the Fool እንላታለን። April 1, 2012 ሰዓቱ ከሁለት እስከ 6 PM ቦታው በካሊፎርኒያ ማርት የባህል አዳራሽ ውስጥ ይደረጋል። በመጨረሻውም ታሪካዊውና የESFA መስራች የሆነውን የአትላንታ ህዝብና ኮሚኒቲ ማህበር ባለፉት ወሳኝ ጊዜያት ያደረጉትን አስተዋጽኦ ከልብ እያመሰገን በስብሰባው ቀን ሰዓትና ቦታ እንድንገናኝ በማክበር ጥሪያችን እናስተላልፋለን። የአትላንታ የእግር ኳስ ማህበር የሰሜን አሜሪካ ስፖርትና የባህል ፌዴሬሽን ጋር በመተባበር ይላል። እንግዲህ ኤፕሪል 1 በካሊፎርኒያ ማርት ስለ ፌዴሬሽኑ ያሉት አንዳንድ ችግሮች መወያየት ይኖርብናል። ሌላ እየተዘጋጀ ነው መሰለኝ። ብዙ የውስጥ ጣላት አላት ምለው ይሄ ነው እየተበታተን መበታተን የለብንም። የህብረተሰብ መበታተን በስቶበታል። አብረን ማንጓዝበት ምክንያት አይታየኝም። አብረን መጓዝ ግን መመካከር እንዳለብን ነው። ሁል ጊዜ ማፍረስ የለብንም። ትንሽ መገንባት ደሞ መጀመር አለብን። አገሩ ትንሽ ሁል ጊዜ እየፈረሰ ነው። እስቲ እግዚአብሔር ይጠብቀን። እንግዲህ ለዛሬ ያለኝ ፕሮግራም እዚህ ላቋርጠውና ስለ ዋራንቲው ጉዳይ ሰፋ ያለ ፕሮግራም ስለሆነ በሚቀጥለው ሳምንት እቀጥለዋለሁ። አድማጮቻችን ይህ ፕሮግራም አገልጋይ እንደሆነ እየታየን ነው። ብዙ እየተደወለልን ነው። በተለይ አንዳንድ በዚህ በሞዲፊኬሽን ምክንያት እንዲሁም ደግሞ አንዳንድ ቤታቸው ያጡ ሰዎች እየደወሉ ናቸው። በተቻለ መጠን እርዳታችንን እያደረግንን ትንሽ አንድ ነገር ከፈጠር ነው እዚህ ምንድን ነው የእናንተ 800 ነምበር ልንሆን ነው መሰለኝ። በጣም ደስ ይላል። ህዝባችን እየተቀራረበ ነው። ላለው ችግር ደግሞ በተቻለ መጠን እየረዳሁ ነኝ። እንግዲህ እናንተም እርዳታችሁ አይለየን። ለዛሬ ያለኝ ፕሮግራም እዚህ አበቃለሁ። በሚቀጥለው ሳምንት በተመሳሳይ ፕሮግራም እስክንገናኝ ወንድማችሁ ተካ ከለለ ሳሉ ነኝ። ደህና ሆነልኝ። Thank you.